የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። የዛሬ ሐሙስ ጥር 16 2011 ዓመተ ምህረት ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በ20 ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ስራ እንዲያጠናቅቅ በአባገዳዎች ተወሰነ።
የመንግስት አካላት ተኩስ ወደ እነሱ እንዳይተኩሱ፣ እነኚህም ደግሞ እንዳይተኩሱ የመንግስት ጦር በተወሰነ ለሶስት ቀን መንገድ እንድሰጠውና ጦሩን ክላሹ ወደ መሬት አዘንብቆ ልጆቻችን ወደ ቤተሰብና ወደ ህዝቡ እንዲቀላቀሉ ጥሪ ተደርጎላቸዋል። ይመጣሉ። እኛ አባገዳዎች ደግሞ እናምንበታለን።
አባ ገዳ በየነ ሰንበቶ ናቸው። ዘገባ ይኖረናል። የአቶ በረከት ስምኦን በቁጥጥር ስር መዋል እስካሁን በመንግስት ከተወሰዱት የበላይነትን ከማረጋገጥ ደረጃዎች ከፍተኛው መሆኑን የፖለቲካ ምሁራንና የፖለቲካ መሪዎች ተናግረዋል።
ማይመስላቸው ሊነኩ የሚችሉ ማይመስላቸው ሰዎች ወይንም አካላት ሁኔታዎች ሲቀያየሩ፣ በተለይ አሁን በዚህ ሀገር በምናየው በጣም ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ ነገሮች ሊቀየሩ እንደሚችሉ፣ ሊጠየቁ እንደሚችሉ ያንን ነው የሚገልጸው፣ ያንን ነው የሚያሳየው።
ዝርዝር ዘገባ ይኖረናል። በሙሉ ዘገባውም እንመለስበታለን። የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያናት ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የመጣ የልዑካን ቡድን ጥናት እያካሄደ መሆኑንም የተመለከተ ዘገባ ይኖረናል። ሌሎች ዘገባዎችን ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የሱዳኑ ፕሬዚዳንት ኦማር አልበሽር ለታወከችው ሀገራቸው እርዳታ ፍለጋ ትላንት ኳታር ነበሩ። ጉብኝቱን ያደረጉት ባለፉት አራት ሳምንታት መንግስታቸውን በመቃወም ሰልፍ የወጡ ዜጎች መገደል፣ መጎዳትና መታሰር እንዳሳሰባት ዩናይትድ ስቴትስ እየገለጸች ባለችበት ወቅት ነው። ባሽርና የኳታሩ መሪ ሼህ ታሚም ቢን ሐማድ አልታኒ ትላንት ዶሃ ከተማ በተገናኙበት ወቅት በጦርነት የተበታተነችውን ዳርፉርን ጨምሮ በበርካታ ርዕሶች ላይ ተወያይተዋል ሲል የኳታር ዜና አገልግሎት ዘግቧል። ይህ በእንዲህ እንዳለም በካርቱም የተባበሩት የአረብ ኤምሬቶች፣ ሩሲያና ቱርክ ለሱዳን እርዳታ ለመስጠት ያቀረቡትን ሀሳብ ሀገራቸው መቀበሏን የነዳጅ ሚኒስትሩ አዛሪ አብዱል ቃድር አስታውቀዋል። ሀገራቱ ምን ያህል እርዳታ ለመስጠት ቃል እንደገቡና መቼ እንደሚደርስ ግን ሚኒስትሩ በግልጽ አላሳወቁም። በሌላ በኩል ባለፉት አራት ሳምንታት ሱዳን ውስጥ በተካሄዱ ጸረ መንግስት ሰልፎች ብዛት ያላቸው ሰዎች እየተያዙ መታሰራቸው እንዳሳሰበው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በትላንትናው ዕለት አስታውቋል። የሱዳን ሕዝብ በሀገሪቱ የፖለቲካና የኢኮኖሚ ለውጦች እንዲደረጉ በሰላማዊ መንገድ የሚያቀርበውን ጥሪ እንደግፋለን ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ በመግለጫው አክሏል። አዲስ የተመረጡት የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ፌሊክስ ሺሴዴኬ ዛሬ ቃለ መሐላ ፈጽመዋል። በስነ ስርዓቱ ላይ ንግግር በሚያሰሙበት ወቅት ግን በህመም ምክንያት ንግግራቸውን እንዲቋረጥ እንደነበረ ተዘግቧል። በሺዎች የተቆጠሩ የአዲሱ ፕሬዚዳንት ደጋፊዎችና ተሰናባቹ ፕሬዚዳንት ጆሴፍ ካቢላ ኪንሻሳ ከተማ በተካሄደ ስነ ስርዓት ላይ ተገኝተዋል። ሺሴኬዲ መናገር ጀምረው ነበር። የብሔራዊ ቴሌቪዥን ካሜራዎች ግን ፕሬዚዳንቱ ንግግራቸውን ከማብቃታቸው በፊት ትኩረታቸውን ወደ ሌላ አቅጣጫ አዙረዋል። የፕሬዚዳንቱ ረዳቶች በዚህ መሀል ደጋግፈው እንዲቀመጡ ማድረጋቸውና ውሃ እንዳቀበሏቸው ሮይተርስ የዜና ወኪል ዘግቧል። ዘገባው አክሎም ሺሴኬዲ ለአፍታ ካረፉ በኋላ ወደ ፖዲየሙ ተመልሰው ንግግራቸውን ያቋረጡት በተራዘመው የምርጫ ሂደት በመዳከማቸውና የወቅቱ ሁኔታ በፈጠረባቸው የደስታ ስሜት ምክንያት መሆኑን አስረድተዋል። የቬንዙዌላው የተቃዋሚ መሪ ሁአን ጊዲዮ የሽግግር ፕሬዚዳንት ናቸው ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ይፋዊ እውቅና ሰጡ። የፕሬዚዳንት ትራምፕ የትላንት መግለጫ የወጣው የቬንዙዌላ ብሔራዊ ሸንጎ ኒኮላስ ማዱሮ አስተዳደር ህጋዊነት የለውም ሲል ካወጀና ተቃዋሚው ጊዮዶም የሽግግር ፕሬዝዳንት እኔ ነኝ ካሉ በኋላ ነው። በመጨረሻም በአፍጋኒስታን ለ17 ዓመታት የዘለቀው ጦርነት በፖለቲካ ድርድር ለማብቃት በዩናይትድ ስቴትስ እና በታሊባን መካከል ኳታር ውስጥ የሚካሄደው የሰላም ንግግር መቀጠል ትልቅ ተስፋ አሳድሯል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን ነው የምናልፈው። የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በሀያ ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ስራ እንደሚያጠናቀቅ በአገዳዎች መወሰኑን ዛሬ ከአባገዳዎቹ አንዱ ለአሜሪካ ድምጽ ተናግረዋል። የኦሮሚያ ብሔራዊ ክልላዊ መንግስትና የኦሮሞ ነጻነት ግንባር ኦነግን ለማሸማገል የተቋቋመው ኮሚቴ ዛሬ በአምቦ ከተማ በዩኒቨርሲቲ ውስጥ ባካሄደው የእርቅ ስነ ስርዓት በኦሮሞ ባህል መሰረት ኮርማ በሬ በማረድ በይፋ እንዲፈጸም ማድረጉን አባገዳ በየነ ሰንበቶ ተናግረዋል። ማምሻውን አነጋግሬያቸው ነበረ። የዚህ የአባገዳዎች ውሳኔ ከቀናት በፊት የተደረገውን የኦሮሞ ነጻነት ግንባርን እና የኦሮሚያ ክልላዊ መንግስትን ለማሸማገል የተሰባሰቡ ኮሚቴዎች ማለትም የአባገዳዎች፣ ሀደ ሲቄዎች፣ የሀገር ሽማግሌዎች፣ የዩኒቨርሲቲ መምህራን፣ ወጣቶች፣ የፖለቲካ ፓርቲ ተወካዮች ተሰባስበው በአንድ ላይ ችግሮቻቸውን እንዲፈቱና በምዕራብ ኦሮሚያ ውስጥ በተለይ የተከሰተውን ግጭት ለማብረድ በሁለቱም በኩል የነበረውን የተኩስ እንዲቆም በተጀመረው የሽምግልና ስነ ስርዓት አማካኝነት ሁለቱን በአንድ ላይ አስቀምጠው ካነጋገሯቸው በኋላ የተቋቋመው ኮሚቴ 71 አባላትን የያዘው ኮሚቴ በዛሬው ዕለት ኮርማ በሬ በማረድ በኦሮሞ ባህል መሰረት ሁለቱም ወደ እርቅ እንዲመጡና ወደ ሰላም እንዲመጡ ውሳኔ ላይ ተደርሰዋል። አነጋግሬያቸው ነበር አባገዳ ሰንበቶን።
ያ ጦሩ ደግሞ ከአባገዳ ሆይ ጋር ከሀገር ሽማግሌዎች ጋር ተወያይተናል። ሁለቱም ጦር ይራራቅና ያ የኦነግ ጦር ወደ በሰላማዊ ወደ ሀገር እንዲገባ በተወሰነ ጊዜ ጦሩ ጥሪ ተደርጎለት የማይገባ ከሆነ እንግዲህ ሀገሪቷ ሰላም ያስፈልጋል። የህግ በላይነት አንድ ሀገር የህግ በላይነት ከሌለት ሀገር ልትሆን አትችልም። የህግ በላይነት ደግሞ ተከብሮ ህዝቡ በሰላማዊ ወጥቶ እንዲገባ ነው። እስከ 20 ቀን ሁሉም ተጣርተው እንዲመለስ ነው የሀገር ሽማግሌዎች የተወሰነለት ቦታ እና ከዛ በኋላ በሰላማዊ ሽግግር መንግስት በካርድ የሚመረጠው ነው እንጂ አንዱ ደግሞ ነገ ጦርነት ይፈጥርና የራሱ ስልጣን ይይዛል፣ ሌላውም ጦርነት ይፈጥራል። ይሄ ጦርነት አያስፈልግም። በሀገሪቷ ህግና ህግ መሰረት መመራት አለበት ብለን ያው ይህን ወስነናል። አንድ መንግስት ነው እንጂ በአንድ ሀገር ላይ የምኖረው ሁለት መንግስት የለም።
በዚህም መሰረት የኮርማ በሬው ከታረደ በኋላ ሁለቱም ወደ ትንኮሳ እንዳይገቡ ወደ ግጭት የሚቀሰቅስ ምክንያቱም አሉ አባገዳ ሰንበቶ፣ ምክንያቱም ሁለቱ በሚጋጁበት መንግስትም የኦሮሞ ነጻነት ግንባር ታጣቂ ወታደሮችም ትንኮሳ በሚፈጽሙበት መንግስትም አጸፋውን ለመመለስ በሚወስደው እርምጃ በመሀል እየተጎዳ ያለው ህብረተሰቡ ስለሆነ ሁለቱም ከእንደዚህ አይነት ነገር እንዲታቀቡ ይህንንም የማያደርግ ለህዝብ የማይገዛ ዋናው መሰረቱ እነዚህ የታጠቁትም የኦሮሞ ነጻነት ግንባር ወደ ትጥቅ የገቡበት ምክንያት ለህዝብ ስለሆነ መንግስትም የቆመው ለህዝብ ስለሆነ ሁለቱም ወደዛ እንዳይገቡ የእርግማን ያህል በባህሉ መሰረት ከታረደ በኋላ ከጉበቱን እንግዲህ ሁሉም እንደሚቋደሱትና ከአንድ አንጀት የወጣ ነው ለሚል ተምሳሌታዊ ንግግር ያንን ካደረጉ በኋላ በአባገዳዎች እንደ እርግማን ያን ሀሳብ ይህንን የተነሳበትን ነገር አልፎ ለዛ ለግጭት የሚያነሳሳ ካለ ተረግሟል የሚል ተምሳሌ የተያዘ ባህል ነው ብለዋል አባገዳ በየነ።
ከዛ ውስጥ ከአንድ ወድ የወጣን ስለሆነ ሁለተኛ አንመላለስም፣ አገር ሰላም እናደርጋለን፣ በጥል አንሄድም፣ በሰላማዊ መንገድ አብረን እንሄዳለን ብለን ማለት ይህንን የሚያደርግ ሰው እስከ ስፋት ትውልድ ቤተሰቡ እንዲያልቅ ይሄ ደግሞ ይሆናል።
ይህንን ካደረጉ በኋላ የኦሮሞ ነጻነት ግንባር ሰራዊቱን ወይም የታጠቀውን ሰራዊት ከጫካ ወደ ካምፕ ለማስገባት በሚደረገው ሂደት ሰራዊቱም መሳሪያውን ወደ ታች ዘቅዝቆ ወደ ተዘጋጀለት ካምፕ እንዲገባ፣ የመንግስት ወታደሮችም ደግሞ መንገዱን ከፍተው ህዝቡን በሰላም ተቀብሎ ጉዳዩ በሰላም እንዲጠናቀቅ ውሳኔ ላይ ተደርሷል ብለዋል አባገዳ በየነ።
የመንግስት አካላት ቶክስ ወደ እነሱ እንዳይተኩሱ፣ እነኚህም ደግሞ እንዳይተኩሱ የመንግስት ጦር በተወሰነ ለሶስት ቀን መንገድ እንድሰጠውና ጦሩን ክላሹ ወደ መሬት አዘግዝቆ ልጆቻችን ወደ ቤተሰብና ወደ ህዝቡ እንዲቀላቀሉ ጥሪ ተደርጎላቸዋል። ይመጣሉ። እኛ አባገዳዎች ደግሞ እናምንበታለን።
ይህም በሀያ ቀናት ውስጥ ይጠናቀቃል። ምክንያቱም ሁሉም ለአባገዳዎች፣ ለኦሮሞ ማህበረሰብና ለእምነቶቻቸው ተገዢዎች ናቸው፣ ታላላቆቻቸውን ያከብራሉ ብለን እናምናለን ብለዋል።
በየወረዳው አለ፣ በየክፍለ ከተማ አለ። በቅርቡ የሚንትር የየት ቦታ እንዳለ ያው የራሳቸው የኦነግ አባላት አሉ። እነሱ በየቦታው ያሉትን ተነጋግረንበታል። በቅርብ ወደሚገኘው ወረዳ ይገባል፣ ከዛ ወይም ከተማ። ከዛ በኋላ በዞን አንድ ላይ ይጠራቀምና ህዝቡ ወጥተው በሰላማዊ ህዝቡ እንዲቀበለው ነው። ስለዚህ እነኚህ ልጆች በሌብነት አይደለ ወይም ደግሞ ለሌላ እንትና ለነጻነቱ እስከሆነ ድረስ ህዝቡ ደግሞ መቀበልና ለዚህ ጦር ከመንግስት ጋር ጥሩ እንክብካቤ እንዲሆንለት ነው አባገዳ ይህንን የወሰደው። የኦነግ መሪውም ለአባገዳና ለኦሮሞ ህዝብ ነው የሰጠው። ይሄ ትልቅ ነገር ነው። የኦሮሞ ህዝብ ደግሞ አባገዳና የኦሮሞ ህዝብ ትልቅ ሸክም ነው እያለው ይህንን ለወደፊት ለመፈጸም እንግዲህ ከእግዚአብሔር ጋር አብረን እንሰራለን ማለት ነው ከመንግስት ጋር።
አያይዘውም እንዲህ ያሉ ግጭቶች በኦሮሚያ ክልልና በኦነግና በኦሮሚያ ክልል መንግስት መካከል ብቻ ሳይሆን በመላ ሀገሪቱ በተለያየ አካባቢ ብሔርን መሰረት ያደረጉ፣ ጎሳን መሰረት ያደረጉ፣ ማንነት ላይ የተሞረኮዙ ወሰን ክልሎችን የተመለከተ ግጭቶች በተለያዩ ቦታዎች ናቸው ያሉት። እሱ ደግሞ እንደ አባገዳም እንደ ሀገር ሽማግሌዎችም ያሳስበናል። ስለዚህ መጀመሪያ የኦሮሚያ ክልል አካባቢን ሁኔታ እናቀዝቅዝና በሱ ውሳኔ እንስጥ እንጂ ወደ ሁሉም አካባቢዎች በመጓዝ በመላው ኢትዮጵያ ሰላም እንዲሰፍን ጥረታችንን እንቀጥላለን ብለዋል አባገዳ የነ።
የራሱን ቤት የማይጠርግ ሰው ጎረቤት ቤት ሂድና አጽዳ ማለት ትንሽ ይከብዳል። መጀመሪያ የራሳችን አጥርተን ሰላም አድርገን ምሳሌ ወስደን ሌላውንም እቅድ ይዘናል ለመሄድ። ከሃይማኖት አባቶች ጋር አብረን ነው የምንሰራው። እኛ ከሀገር ሽማግሌዎች ጋር አብረን ነው የምንሰራው። በየክልሉ ሄደን ይኸው የእኛ ምሳሌ ነው ብለን ምሳሌ ወስደን የምንሄድበት ነው። ወደፊት ደግሞ ይህንን በኦሮሚያ ብቻ ሳይሆን በሁሉም ቦታ ሄደን ሰላም እንዲሆን ነው የምናሳልፈው።
አባ ገዳ በየነ ሰንበቱ አያይዘው እንግዲህ ይሄንን እንከታተላለን እኛም እንደተባለው ይደረጋል ካሉ በኋላ ሁለቱም ወገኖች ለአባ ገዳና ለኦሮሞ ሕዝብ ጉዳዩን አሳልፈው መስጠታቸው ደግሞ የበለጠ ጉዳዩ አሳሳቢ መሆኑን ተክተን እንድንሰራበት ያደርገናል ብለዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያናት ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የመጣ የልዑካን ቡድን ጥናት እያካሄደ ነው። ቡድኑ ከኢትዮጵያ መንግስት ጋር በተደረገ ስምምነት ነው ዛሬ ወደ ስፍራው አቅንቶ የቅድመ ጥናት መርሃ ግብሩን እያካሄደ ያለው። የልዑካን ቡድኑ ከባለፈው ጥር 13 2010 ዓ.ም ጀምሮ በስፍራው ተገኝቶ ጥናት ሲያካሄድ የቆየ ሲሆን ዛሬ ወደ አዲስ አበባ ተመልሷል። ነገ ደግሞ ከሚመለከተው የሚኒስቴር መስሪያ ቤትና ባለድርሻ አካላት ጋር በደረሱባቸው ጭብጦች ዙሪያ ውይይት ያደርጋሉ ተብሎ ይጠበቃል። መስፍን አራጌ ተከታዩን ዘገባ አልኮልናል።
በ13ኛው መቶ ክፍለ ዘመን የተገነቡትና ዓለምን ባድናቆት አፍያ ሲያዙት የላሊበላ ውቅር አብያተ ክርስቲያናት ዛሬ ላይ አንደበት አውጥቶ ባይናገሩም ጉስቁልናቸው የተጋረጠባቸውን ስጋት ይመስክራል። ለዚህም ይመስላል ከሃይማኖት አባቶች እስከ ፖለቲካ አመራሩ ከምእመኑ እስከ ጦማሪው ይድረሱልን ጥያቄዎችን ሲያስተጋቡ የቆዩት። ጥቀናውን ጨምሮ ሌሎች ተያዥነት ያላቸውን ተግባራት ለማከናወን ከ300 ሚሊዮን ብር በላይ እንደሚያስፈልግ ይፋ የሆነው ከወራት በፊት ነበር። ጉዳት ያሳሰበ ባቸው ባለድርሻ አካላትም የድርሻቸውን ለመወጣት እጃቸውን ዘረጉ። ከፌደራሉ ቅርስ ጥናትና ጥበቃ፣ ከክልሉ መንግስትና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 70 ሚሊዮን ብር ገደማ ተገኘ። በዚሁ ሰሞን ነበር ከወደ ፈረንሳይ አንድ ዜና የተሰማው። ጠቅላይ ሚኒስትር አብይ አህመድ ፈረንሳይን በጎበኙበት ወቅት ከፕሬዝዳንት ኢማኑኤል ሁዋን ሚሼል ፍሬድሪክ ማክሮንና ከሀገሪቱ ከፍተኛ ባለስልጣናት ጋር በላሊበላ ውቅር አብያተ ክርስቲያናት ዙሪያ መከሩ። ምክራቸው ፍሬ ይዞ የፈረንሳይ መንግስት ታላቁን የቅርስ ስፍራ ለበጠገን ወይም ለማስጠገን ታላቅ አጋርነቱን አረጋገጠ። ይህንኑ ተከትሎ ነበር 6 ልኡካን የያዘ የጥናት ቡድን ከፈረንሳይ ተነስቶ ወደ ቀድሞዋ ደብረ ሮሃ ወደ ዛሬዋ ላሊበላ ከተማ ይዘለቀው። የልኡካን ቡድኑ ስራውን ለመጀመርም ሆነ ቀጣይ አቅጣጫዎችን ለማመላከት በቅርሱ ዙሪያ የተደረጉ ጥናቶች እንዲቀርቡለት ጥያቄ ማቅረቡን ነው በባህልና ቱሪዝም ሚኒስቴር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኝ አባተኝ የሚናገሩት።
ከፈረንሳዮች ጋር የሚመጣውን ነገር ማየት አስፈላጊ ስለሆነ ወደ አዲስ አበባ መጥተው ጥናቱን ማየት አለብን፣ ለፕሬዚዳንታችን ማቅረብ አለብን የሚል ጥያቄ ነው ያቀረቡት። አንደኛ እኛ ያስቀመጥነው እንደ አዲስ ረጅም ጊዜ መውሰድ የለበትም፣ የተጠና ጥናት አለን። ችግሩ አሳሳቢ ነው። አሳሳቢም ስለሆኑ ነው ጠቅላይ ሚኒስትራችን ለፕሬዚዳንቱ የመጀመሪያ አጀንዳቸው አድርገው ያቀረቡት። ስለዚህ ፈጣን ምላሽ እንፈልጋለን የሚል ከኛ በሚኒስትሮች ደረጃ እንዲሁም በቅርስና ጥበቃ ባለሙያዎችም ውይይት ተደረገ። እስካሁን ድረስ ያሉ ጥናቶች ምንም ነገር ሳይቀር ስጡን የሚል ጥያቄ ነው የጠየቁት። በሶፍት ኮፒም በሀርድ ኮፒም ያሉንን ጥናቶች ሰጠናቸው ማለት ነው። ይሄንን ካነበቡ በኋላ ላሊበላ ላይ መሄድ እንዳስፈልጋቸው የልኡካን ቡድን መጡ ከፈረንሳይ። ስለዚህ ሰኞ ዕለት ሄዱ። ስለዚህ እነሱ ምንድን ነው ያነበቡትን የጥናት ስራዎችን ካላቸው ልምድ አንጻር ሄደው ማየት የፈለጉትን ነገር አይተው መጨረሻ አርብ ላይ ደግሞ ውይይት ይደረጋል።
ስለዚህ አሁን የሚፈጽሟቸው ተግባራት በእናንተ የተጠኑ ወይም ደግሞ በሀገር ውስጥ የተጠኑ ጥናቶች እና በተጨባጭ መሬት ላይ ያለውን የቅርሱን ሁኔታ ሚዛን ካስገቡ በኋላ
ይሄንን ካዩ በኋላ እንግዲህ ለፕሬዚዳንታቸው ለሚመለከተው አካል ያቀርባሉ ማለት ነው። ከዛ በኋላ በመንግስት ደረጃ የሚወያዩትን ተወያይተው ይሄን እናደርጋል ያለን የሚሉንን ነው እኛ የምንጠብቀው። እንግዲህ ጠግኑትም በገንዘብ የሚደግፉ ምናምን አናውቅም ምን እንደሚሉ ማለት ነው። ስለዚህ እኛ የአስፈላጊ የሆነው ዶክመንት ሰጠናቸዋል። በላሊበላ ሂደዋል። እንግዲህ ሲመለሱ ምንድን ነው የሚለውን አርብ በሚደረግ ውይይት የምንሰማው ይሆናል ማለት ነው።
ጥናት ማድረጉ መልካም ቢሆንም ቅርሶቹ ላይ ካንዣበበው አደጋ አንጻር ተግባራዊ እንቅስቃሴው እንዲፋጠን ጥሪ የሚያስተላልፉት የደብረ ሮሃ ቅዱስ ላሊበላ ገዳማ አስተዳዳሪ መምህር ቆሞስ አባ ጽጌ ስላሴ መዝገቡ ናቸው።
ጥናቱ ጥሩ ነው፣ ቃል መግባታቸውንም ተስፋ ማድረጋችን ጥሩ ነው። ነገር ግን ወራት ቀርቶ ቀናት እንዲያልፉ አንፈልግም። አሁን ባለው በምናየው ችግር
ፍልፍል አብያተ ክርስቲያናቱ በእድሜ ርዝመት፣ ባልተጠና የጥገና ስራዎችና በሌሎች ምክንያቶች አደጋ ላይ ወድቀዋል። የስልጣኔያችን አሻራ፣ የማንነታችን መገለጫ የሆኑትን ቅርሶች የማስቀጠል ታሪካዊ ኃላፊነት አለብን ይላሉ የደብሩ አስተዳዳሪም ሆኑ የህዝብና የዓለም አቀፍ ግንኙነት ዳይሬክተሩ።
በተለይ አሁን ችግር ላይ ናቸው የሚባሉት በከፍተኛ ችግር እነዚህ መጠለያ የተሰራላቸው ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ አማኑኤልና ቤተ አባ ሊባኖስ የሚባሉት እነዚህ የስራቸውም ትልልቆቹ አብያተ ክርስቲያናት ናቸው። ችግራቸውም ከሌሎቹ ይልቅ እጅግ የተጎዱት ናቸው። ከእርጅናው ይልቅ የተለያዩ አጥኚዎች ወይም ተመራማሪዎች ለጥገና በማለት ብዙ ጉዳት አድርሰውበታል። በመሮ፣ በመቆርቆር፣ በመዶሻ፣ በመደብደብ የተለያየ ነገር በማድረግ ስለተጎዳ እንዲሁም ደግሞ ከፀሐይና ከዝናብ ለመከላከል ተብሎ የተሰራው መጠለያ ስጋት ሆኗል ነው።
ይሄ ዳሱ መነሳት አለበት። ምክንያቱም የንፋስ መጠኑ በጨመረ ቁጥር የዛሬ 11 ዓመት የተሰራውበት ንፋስ መጠንና አሁን ነገሮች እየተቀያየሩ ነው። ስለዚህ ድንገት የሆነ ነገር የመፍረስ አደጋ ቢያጋጥመው የሚል ስጋቶች
ለህንፃ ቤተ ክርስቲያኑ መከለያ ተብሎ የተሰራው ግዙፍ ዳስ እግሩ ቤተ ክርስቲያናቱን በሚያገናኙ የውስጥ ለውስጥ መንገዶች አናት ላይ ነው የተተከለው። ዳሱ በከፍተኛ ጥንቃቄ ካልተወገደ በቀር እስካሁን በጥናት ያልተደረሰባቸውን ረቂቅ የስነ ህንፃ ጥበቦች ጨምሮ ቅርሶቹ አደጋ ሊደርስባቸው ይችላል። እንደ ብዙሃኑ ለሰባት ዓመታት ታስቦ የተሰራው ዳስ ዛሬ 11 ዓመታትን አልፏል። የጊዜው መርዘም የህንፃዎቹን ህመም ያባብሳል ነው የተባለው።
ሲሰራ ለሰባት አመት ጊዜ ያገለግላል ተብሎ ነበር። አሁን ከአስር አመት በላይ ሆነ። ሌላው ላዩ ላይ የተተበተበው ብረቱ በጣም ከባድ ብረት ነው። በክሬን ነው የተፈቀለው እንጂ በሰው ሸክም መንቀሳቀስ አይችልም። እያንዳንዱ ብረቱ የትንም ሾቹ እንኳ ቢሆኑ። ስለዚህ ይህ ብረት ከባድ ከመሆኑ ባሻገር ደግሞ ነፋሱ ይህንን ኬንዳውን ከላይ ያለውን መጠለያውን አወዛውዞ ቢያነሳው ብረቶቹ ቢፈታቱ ብረቱ የሚወድቀው ከቤተ ክርስቲያን ጣራ ላይ ነው። ጣራው ደግሞ ለረጅም ጊዜ የቆየ ድንጋይ ብቻ ስለሆነ አይችለውም ከብረ
የሃይማኖት አባቶችም ሆነ የምሁራኑ ስጋት የምእመኑም ሆነ የኢትዮጵያዊ ጭንቀት ምክንያታዊ ቢሆንም የተጀመሩት ተስፋ ሰጪ እንቅስቃሴዎች በተግባር እስኪለወጡ በትዕግስት መጠበቅ እንደሚያስፈልግ ተገልጿል። በተለይ የላሊበላ ውቅር አብያተ ክርስቲያናት አሰራር ልዩ ባህሪ የተላበሱ ልዩ ገጽታ የተጎናጸፉ በመሆናቸው ጥገናውን ለመጀመር ከፍተኛ ጥንቃቄ መውሰድ ይገባል። እንደ ዳይሬክተሩ
የላሊበላ ህንጻ አሰራር ከምንም በላይ ልዩ የሚያደርጋቸው ባህሪዎች አሉ። አንዱ ከአንድ ፍልፍል አብያ ድንጋይ መሰራት ከአለት የተፈለፈለ ነው። ሁለተኛውና ልዩ የሚያደርገው ደግሞ ከላይ ወደ ታች የተሰራ ነው። እንዲህ አይነት ቅርስ ሌላ ቦታ ተሰርቶ ቢሆንና ልምድ ቢኖር ኖሮ በአንድ ጊዜ እነከሌ ጋር ይመሳሰላል ብለህም ትሰራዋለህ። ለሁሉም የከበደ ነው። ህብረተሰቡ አሁን ፈጥኖ የሆነ ነገር እንዲደረግ የመፈለግ ነገር አለ። ይሄ መቆርቆር በጣም እጅጉን ፈልገ ነው፣ ግን ደግሞ ለባለሙያዎች ትንሽ ሩ መስጠት አለብን፣ ማዳመጥ አለብን። የመንግስት አጀንዳ ሆኗል። አሁን በጠቅላይ ሚኒስትራችን ሲያዝ የኢትዮጵያ ትልቅ ፕሮጀክት ሆኗል ማለት ነው። ባለሙያዎችም፣ ወጣቶችም፣ ምሁራንም፣ የአካባቢ ማህበረሰብ፣ አጠቃላይ ለቅርስ ተቆርቋሪ የሆነ ህዝብ በትዕግስት ይሄንን ጉዳይ እንዲጠብቅና ሁልጊዜ ከጎናችን እንዲሆን ይሄ ያስፈልጋል። አባቶች በጸሎታቸው መጠንከር አለባቸው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። አሁን ከድሬዳዋ ሲጠናቀር ወደ ቆየው ዘገባችን ነው የምናልፈው። በድሬዳዋ በጥምቀት አከባበር ላይ ያልታወቁ ሰዎች ፈጽመውታል የተባለውን ትንኮሳ ተከትሎ የተነሳው አለመረጋጋት ትላንትናና ዛሬ መቀጠሉን ዘጋቢያችን አዲስ ቸኮል በተከታዩ ዘገባ ከድሬዳዋ አድርሶናል።
በዛሬው ዕለት ጠዋት ከንቲባው የአዲስ ከተማ ነዋሪዎችን ያናገራል ተብሎ በድምፅ ማጉያ ተለፍፎ ነዋሪዎች በተስፋዬ ሜዳ ተሰብስበው የነበረ ቢሆንም ቆይቶ ግን ከንቲባው 300 ተወካዮች ተመርጠው በአዳራሽ እንወያይ ብለዋል መባሉን ሲሰሙ ተቃውሞ እንደተጀመረ ነው የዓይን እማኞች ለቪኦኤ የተናገሩት። ጥያቄዎች ሲያነሱ ከነበሩት መካከል ወጣት ናትናኤል እንዲህ ይላል።
ከንቲባውና አስተዳደሩ ያለው እዚህ ተስፋዬ ሜዳ የሚባል ቦታ አለ። እዛ ላይ ጠዋት 3 ሰዓት ከሁለት ሰዓት ከሶስት ሰዓት ባለው ሰዓት መጥቼ አዋራቸዋለሁ መፍትሄ እናደርጋለን ብሎ ነበረ እና ህዝቡ ሁሉ ወጥቶ መፍትሄ እየጠበቀ ነበር። እዛ የቀልተተራ ተስፋዬ ሜዳ አካባቢ ማለት ነው። አሁን ያንን እንትን እየጠበቀ ሳለ 4 ሰዓት አለፈ፣ 4 ተኩል ሆነ እና በቃ የማይመጣ ከሆነ የንቀት ነው፣ ስለዚህ እኛ ሄደን እናናግረው በሚል ነው ህዝቡ እንዳለ መውረድ ጀመረ። እሱ ለማዋራት ያለበት ቦታ ድረስ ሄዶ ለማዋራት ወረደ። እንደ ድንገት እዛ በሚደርሱበት ሼል አካባቢ በሚደርሱበት ሰዓት ላይ አድማ በታኞች ምናምን መጡ። የህዝቡን መሰብሰብ ሲያዩ እነዚህ እኛ ለማዋራት ነው እነዚህ እየሄዱ የነበረው ወደዛ መተኮስ ጀምሮ አድማ በታኞቹ የጭስ ቦምብ ማለት ነው። አንደኛው ረብሻውን የቀሰቀሰው ወይ የመጡት አካላቶች እነዚህ አድማ በታኞች በስነ ስርዓት ጠርተው ምንድን ነው ችግሩ እስቲ ቆሙ እኛን አዋሩ ምናምን ብለው ቢያዋሯቸው መፍትሄ ማድረግ ይቻል ነበር። ቀጥታ ግን እርምጃ ንሰዱት ሲወስዱ ወዳልተፈለገ ነገር ወሰደው ነገር።
አዲስ ከተማ ላይ ከንቲባው ይመጣሉ ብሎ ሲጠብቅ የነበረው ነዋሪ አለመምጣታቸውን ተከትሎ ከአዲስ ከተማና ግንፍሌ ወደ ሼል በመሄድ የድሬዳዋ መግቢያ የሆነውን መንገድ ዘግተውታል። ይህንን ተከትሎም ከአምስት ሰዓት ጀምሮ ደቻቱ፣ ገንደቆሬና ጎሮ እንዲሁም ሳቢያን አካባቢ ብሪጅ፣ ሰይዶንና መስቀለኛ አካባቢ ነዋሪዎች ለተቃውሞ ወደ ጎዳና ወጥተዋል። ከዚራ ጥቂት ወጣቶች ወጥተው የነበረ ቢሆንም በፖሊስ ኃይል ተበትነዋል። የወጣቶቹ ጥያቄ መነሻው ከነበረው የቤተ ክርስቲያንን ጥቃት ከመቃወም ወጥቶ ወደ ልማትና መልካም አስተዳደር ዞሯል። በተለይ የአዲስ ከተማ ነዋሪዎች ከውሃ፣ መንገድ፣ ስራ እድል ፈጠራ፣ ፍትህና መልካም አስተዳደር አንጻር አሉብን ያሏቸውን ጥያቄዎች ሲያነሱ ተደምጠዋል። ወጣት ናትናኤል እንዲህ ይላል።
ስራ መሬት ላይ የወረደ ነገር ማየት ይፈልጋል። በማነጋገርም ቃል በመግባትም አሁን ሀሳቦችን እኮ በተለያዩ አቅጣጫ እኮ ሰምተዋል። ምን አይነት ጥያቄዎች እንደሆኑ ምን አይነት ሀሳቦች እንደሆኑ ለረብሻው መነሻ ምክንያት እንደሆኑ አውቀውታል እስካሁን ማለት ነው። እነዛ ነገሮች ላይ ተነጋግረው በቀጥታ እርምጃ መውሰድ፣ ለምሳሌ መንገድ ነው አይደል የሚባለው፣ ዶዞሩ መጥቶ መቆፈር ነው መጀመር ያለበት። ቢጀምር ሰው ማ ብሎ ስሞት ነው እጁን ስሞ ነው የሚቀበለው። ውሃ ቢለቅ ውሃውን በ8 ቀን በ9 ቀን ነው ይመጣው። አንድ ቤት ውስጥ 6 ልጅ አለ። አንድ ቤት ውስጥ እህት ወንድም ምናምን እናት ከልጇ ጋር ልጅ ከሚስቱ ጋር አንድ ቤት ውስጥ ነው እንደዚህ ነው እየተኖረ ያለው። ይህንን ማህበረሰብ ማጣፈት ትንሽ አይከብድም? 18 ቀን ዋስ ይዘጋብህ እንዴት ነው? እሺ ምንድን ነው የምታደርገው? ያየኸው አሁን ድሬዳዋን የሚያክል ከተማ የምትባል ፌዴራል ተብላ ስያሜ የተሰጣት ሀገር ላይ ያየኸዋ ስጠጣ ትንሽ አይከብድም? ስለዚህ እነዚህ የታመቁ ጥያቄዎችን መመለስ ነው ያለበት።
በከንቲባ ጽህፈት ቤት የሚሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አመራር ግን ከንቲባው ከመጀመሪያውም በአዳራሽ ልወያይ እንጂ ሜዳ ተሰብስቡ እመጣለሁ አላሉም ብለዋል። የወጣቶችን ጥያቄዎች ከሚያስተባብሩት መካከል አንዱ የሆነው ወጣት ጌትነትም ቢሆን በዚህ ሰዓት ሰላም ነው ቅድሚያ የሚሰጠው ብለዋል።
አሁን ወጣቱ በአሁኑ ሰዓት በጣም ሆቶላል። ማን ነው እዛ ጋር ሄዶ ወጣቱን እንደዚህ ብሎ የሚያስረዳው ማለት ነው? ስለዚህ አሁን አቅጣጫችን እንጠቁም ከተባለ ከታች ወደ ላይ መውረድ መቻል አለበት ማለት ነው። በየቀበሌያቸው ስር ያሉ አመራሮች ይህንን ስራ መስራት ይኖር ይጠበቅባቸዋል። አሁን ዛሬ አመት ተነስቶ ህዝብ እየተመታ በመሳሪያ ግር እየተመታ ኑ ላምናግራችሁ ማለት ይገብዳል። ምክንያቱም የተናደደ ህዝብ ከማንም ጋር ውይይት አያደርግም በሰዓቱ ማለት ነው። ስለዚህ ቀን ይሰጡ። አሁን ሰላም እንዲፈጠር ብቻ ሰላም ላይ እየሰራ በቃ እንዲረጋጋ ማለት ነው። ከዛ ከሶስት ቀን ከአራት ቀን በኋላ ውይይቱ ቢደረግ ያመርቃለሁ እንደኔ ማለት ይሄ እኔ ሀሳብ ነው።
የህግ ባለሙያ የሆኑት አቶ የተባረክ አስፋው ከተማዋ አሁን ከገባችበት አጣብቂኝ እንድትወጣ ከመንግስትና ከወጣቶች የሚጠበቅ አለ ይላሉ።
በሁለቱም በኩል ብናይ በሰላምና በሰላም መንግስት እንደ መንግስት በየደረጃው በዚህ ውስጥ የተሳተፉትን ሰዎች የሃይማኖት መቻቻልን እንዲሁም የሰዎች አብሮ የመኖርን የመሳሰሉትን እሴቶችን ሊያዳብር የሚችል ስልጠናዎች ውይይቶች በተለይ ውይይት ማካሄድ አለበት ከወጣቱ ጋር የሚል እምነት አለኝ። ምንም ያለምንም ቅድመ ሁኔታ አንድ ከመንግስት በኩል ሌላ ሁለተኛ ከመንግስት በኩል የህግ የበላይነት መረጋገጥ መቻል አለበት። እዚህ ከተማ ላይ ትልቁ ችግር እኔ እንደ አንድ ህግ ባለሙያ የማየው የህግ የበላይነት የለም። ስለዚህ የህግ የበላይነት መሰል መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መስፈን መቻል አለበት። ያ ካልሆነ ሰው ፍራስትሬት ያደርጋል። ሰው ፍራስትሬት ሲያደርግ ደግሞ የሚሄደው ወዳልተፈለጉ ድርጊቶች ነው። ይሄ በግልጽ የምናየው ነው። ከዚህ በፊትም የኖርንበት ነው፣ እያየ ነው። የዛሬ 9 ወርና አንድ አመት ቀደም ያየ ነው እና ያስተዋል ነው ነገር። ስለዚህ የህግ የበላይነት መስፈን ቅድሚያ ሊሰጠው የሚገባና ለነገ ይደር ተብሎ የሚታለፍ መሆን የለበትም። ይህንን ከጀርባ ሆነው ሲያስተባብሩ የነበሩ አካላት መንግስት ውስጥም ይኖራል፣ ግለሰብ ውስጥም ይኖራል። እነኛን ተጠያቂ እንዲሆኑ ማስቻል የመንግስት ቀዳሚ የስራው ኃላፊነት ነው። ሌላው ህጋዊና ተመጣጣኝ የሆነ እርምጃ የሚባል ነገር አለ። ህጋዊና ተመጣጣኝ እርምጃ ሊወሰድ ይገባል። መንግስት የመጀመሪያ የመንግስት የአንድ የትኛውም ሀገር መንግስት ግዴታ ሰላምና ጸጥታን ማስፈን ነው የመጀመሪያ ተቀዳሚ የመንግስት ተግባር። ያ ከሆነ ደግሞ ተቀዳሚ ተግባሩን ለማከናወን የሚወስደው እርምጃ ተመጣጣኝና ህጋዊ መሆን አለበት። ተመጣጣኝና ህጋዊን ብቻ ሳይሆን አንዱን የእናት ልጅ አንዱን የእንጀራ እናት ልጅ እያረገ የሚለያይ ከሆነ ግጭቶቹ እየሰፉ ከሰፈር ሰፈር እየተዛመቱ የሚሄዱ እንጂ የሚረግቡና የሚቀንሱ አይሆኑም። ስለዚህ እነኚህ ሶስቱም ከመንግስት አካላት ይጠበቃል። ሌላው ከወጣቱ ወጣቱ ብዙ ቅሬታዎች ይኖሩታል። ብዙ ያልተፈቱለት ለ27 ዓመት ሲንጓተቱ የመጡ ከሰፈር ሰፈር እየተለየ ከቦታ ቦታ እየተለየ ከብሔር ብሔር እየተለየ ወዘተርፈ ሲሰሩ የነበሩ አድላዊ አሰራሮች የመግፋት ነገሮች በከተማ ውስጥ ይስተዋላል። እነኛን ሊፈታለት ይገባል። አዎ ይገባል። ግን በምን አግባብ ነው የሚፈታው ከተባለ ሰላማዊ በሆነ መንገድ። ዛሬ ትናንትና አይደለም የተሻሉ ነገሮች አሉ።
ከተጎጂዎች በደረሰ መረጃ መሰረት 4 ሰዎች በጥይት ተመተዋል። ወጣት ጌትነት እንዲህ ይላል።
ዛሬ ላይ እንደውም ወደ 4 ልጆች በመሳሪያ ተመተዋል የሚል ኢንፎርሜሽን ደርሶኝ ነበር። ወደ 5 ሰዓት አካባቢ ላይ መስቀለኛ ላይ ፈዋድ የሚባል ልጅ እግሩን ተመቷል። ገንደ ቆሬም አካባቢ አልፋሲካ የሚባል ልጅ እግሩን ተመቷል ባለኝ መረጃ ማለት ነው።
የድል ጮራ ስራ አስኪያጅ አቶ ሙሄዲንም 4 ሰዎች ድንገተኛ ክፍል ሕክምና እየተደረገላቸው እንደሆነ ገልጸው የጉዳቱ መንስኤ ግን ጥይት መሆኑን እንዳላረጋገጡ ተናግረዋል።
አሬ ገቡት 4 ናቸው።
በጥይት የተመቱ ናቸው ወይስ ሌላ ጉዳት ነው?
አሁን እንጂ አሁን ነገር አለኝትም። አንደኛው አጥንት ስፔሻሊስት እየተፈቁ ነው፣ አንደኛው እዛ ሰርጀሉ ይዞት እያየው ነው፣ ሌላኞቹ እንዲሁ እዛ ነርሶቹ ድሬስ አድርጓቸዋል።
ከመንግስት በኩል የኮሚኒኬሽን ቢሮ ኃላፊውና የፖሊስ ኮሚሽን ህዝብ ግንኙነትን ለማግኘት ያደረግነው ጥረት አልተሳካልንም። ከሁለቱም በኩል ምላሽ ስናገኝ የምናስተናግድ መሆኑን እናስታውቃለን። ድሬዳዋ በኢህአዴግና ሶዴፓ ጥምረት የምትተዳደር ከተማ ነች። ከተማዋ እስከ 1990ዎቹ ድረስ የሀገሪቱ ሁለተኛ ትልቅ ከተማ የነበረች ሲሆን አሁን በማዕከላዊ ስታቲስቲክስ ዘገባ መሰረት ስድስተኛ ደረጃ ላይ ትገኛለች። በስራ አጥነት ከተማዋ ከቀዳሚዎቹ ተርታ የምትሰለፍ ስትሆን በልማትና መልካም አስተዳደር ላይ ፍትሐዊ ተጠቃሚ አይደለንም የሚል ቅሬታም በአንዳንድ ነዋሪዎቿ ይቀርብባታል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
ፕሮግራማችን በዚሁ አብቅቷል። ደህና ደሩ። ኩን ራዲዮ ሰገሌ አሜሪካቲ